ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምናምሽታችኋል። የጥቅምት 2 2002 ዓመተ ምህረት ምሽት መሰናዶአችንን ከአሜሪካ ድምጽ ራዲዮ ይዘን ቀርበናል። አስተናጋጆቻችሁ ትዝታ በላቸውና
ሄኖክ ሰማግዘር ነን። በምሽቱ ዝግጅት ያሰናዳናቸውን ባጭሩ እናስተዋውቅ። 8 የተቃዋሚ የፖለቲካ ፓርቲዎች ተሰባስበው ዶክተር መረራ ጉዲናን ሊቀመንበር አድርገው መርጠዋል።
ቤተ መንግስት ካለው ኢትዮጵያን ከመገዛው ኢህአዴግ መንግስት በግልጽም በእውቀትም በልምድም የተሻለ ኃይል ያሰባሰበ መድረክ ነው።
ፕሮፌሰር መስፍን ሌሎች የተቃዋሚ ፖለቲከኞች ከስምንቱ ድርጅቶች አንዱ የሆነውን አንድነት ፓርቲን ውሳኔ ተቃውመዋል።
በየጊዜው አብረን እየተገናኘን መተባበር በዚህ እንስማማለን መሆን አለበት። ነገር ግን አሁን አንድነት ልክ አንድ የጎሳ ፓርቲ ድርጅት እንደሆነ አድርጎ ነው የተወሰደው እዛ ውስጥና ይህንን ሁሉ እኛ እንቃወማለን። የአንድነትን መሰረቱን ይንደዋል።
ፕሮፌሰር መስፍን ወልደማርያም ነበሩ። ዝርዝሩን እናቀርበዋለን። በመላው ዓለም የእስልምና አማንያን ቁጥር ወደ 1.6 ቢሊዮን መድረሱን አንድ በቅርቡ የወጣ የአዲስ ጥናት ውጤት አመላክቷል። ኢትዮጵያ በሙስሊም ምዕመናን ቁጥር በአፍሪካ ሁለተኛ ነች።
በሁለተኛው ዝግጅታችን አጋማሽ ሳምንታዊ የስፖርት ክንውኖች፣ አፍሪካ ነክ ርዕሶችና የጤና ዝግጅቶችም ተካተዋል።
አስተያየቶቻችሁም ከሙዚቃ ጋር ይስተናገዳሉ። መልካም ምሽት። በቅድሚያ የሰዓቱን የዓለም ዜና እናሰማለን።
የሩዋንዳ ፕሬዝዳንት ፖል ካጋሜ የምዕራብ አገሮች ኩባንያዎች የአፍሪካን አህጉር በመርዛማ ቆሻሻ ሲበክሉ ቻይና እያለማነች ነው በማለት ለቤጂንግ ድጋፋቸውን አሰሙ። ሃንድልስተን በተባለ ለጀርመን ጋዜጣ በሰጡት ቃለ ምልልስ ቻይና የአፍሪካ አገሮች የሚፈልጉትን መዋለ ንዋይ ትመድባለች፣ መንገዶችና መዋቅሮችን ትገነባለች ብለዋል ካጋሜ። በአንጻሩ ሲታይ አሉ ካጋሜ፣ የምዕራብ ኩባንያዎች አፍሪካን መበከል ነው የያዙት። በተለይም ከሶስት ዓመት በፊት የአውሮፓ ኩባንያዎች አይቮሪ ኮስት ውስጥ ስላራገፉት መርዛማ ቆሻሻ አስታውሰው አሁንም ለጤና ጠር የሆኑ መርዞችን ሶማሊያ ውስጥ እያራገፉ ነው ብለዋል። ቻይና ለኢኮኖሚዋ ገበያና ጥሬ ሀብት ፍለጋ በአፍሪካ ውስጥ በብዙ ቢሊዮን የሚገመት ብር እንደምታፈስ ይታወቃል። የሰብአዊ መብት ተቆርቋሪ ድርጅቶች ግን ቻይና ነዳጅ ለማግኘት ስትል እንደ ሱዳን ባሉ ሀገሮች ውስጥ የሚካሄዱ የሕዝብ መብት ጥሰቶችን ቸል እንደምትል ያስታውሳሉ።
የሱዳን ፍርድ ቤት አንድ የዩናይትድ ስቴትስ ዲፕሎማትና ሹፌራቸውን የገደሉ አራት የሀገሪቱ ዜጎች ላይ የሞት ቅጣቱን አጽድቋል። አራቱ በ2008 የአውሮፓውያን አዲስ ዓመት ዕለት የዩናይትድ ስቴትስ ባለሥልጣን ጆን ግራንስቪል እና ሹፌራቸውን አብደል ራህማን አባስ ካርቱም ውስጥ በመግደል ተከሰው ባለፈው ሰኔ ወር የተፈረደባቸውን የሞት ቅጣት ነው ዛሬ ፍርድ ቤቱ ያጸደቀው። በሱዳን ሕግ የተገደሉ ሰዎች ቤተሰቦች ለገዳዮች ምህረት ማድረግና ካሳ መጠየቅ ይችላሉ። ሆኖም የዲፕሎማቱ ጆን ግራንስቪል እና እንዲሁም ሾፌራቸው አብዱል ራህማን አባስ ቤተሰቦች ቅጣቱን መርጠዋል።
የጊኒ መዲና ኮናክሪ በቅርቡ በመንግስት ወታደሮች ለተገደሉት ተቃዋሚ ሰልፈኞች ሀዘን በተጠራው የስራ ማቆም አድማ ተሽመድምዳ ውላለች። የቪኦኤው የምዕራብ አፍሪካ ዘጋቢ ስካት ስተርንስ ከዳካር የላከውን ቆንጂት ታዬ ታቀርበዋለች።
የሰራተኛ ማህበራት መሪዎች የዛሬውን የስራ ማቆም አድማ ለጊኒ ዲሞክራሲ ሲታገሉ ለወደቁ ሰማዕታት መታሰቢያ ጸሎት ቀን ብለው ነው የጠሩት። በወታደራዊ መሪው ለፕሬዝደንታዊ ምርጫ እጩነት መቅረብ ሀሳብ ምክንያት ከሁለት ሳምንታት በፊት በመዲናይቱ ኮናክሪ ለተቃውሞ ሰልፍ በወጡ ላይ ወታደሮች ተኩስ መክፈታቸው ይታወሳል። እንደ ሰብአዊ መብት ቡድኖች ቢያንስ 157 ሰዎች ተገድለዋል። ወታደራዊ መንግስት ደግሞ የሞቱት 57 ብቻ ናቸው፣ ለዚያውም አብዛኞቹ ከስቴዲየሙ ለመውጣት ሲጋፉ ተጨፈላልቀው ነው የሚለው። የተቃውሞ ሰልፉን በማደራጀት ረገድ ትልቅ ሚና የተጫወቱት የሰራተኛ ማህበራት አሁንም ለዛሬና ለነገ ማክሰኞ በጠሩት አድማ መዲናይቱን ቀጥ ማድረጉ ተሳክቶላቸዋል። መደብሮችና የመንግስት መስሪያ ቤቶች ተዘግተዋል። ባንኮችና የቤንዚን ማደያዎችም እንዲሁ። ከኮናክሪ ለቪኦኤ ዜና አቀባይ እንዳለው የከተማይቱ አውቶቡሶችም የሉም፣ አንዳንድ ታክሲዎች ብቻ ውርውር ይላሉ። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኤኮዋስ የፖለቲካ ቀውሱን ለመፍታት ጥረት ይዟል። የፖለቲካ ፓርቲዎች፣ የሰራተኛ ማህበራትና የሲቪል ማህበረሰባት ቡድኖች ጥምረት ግን ወታደራዊው ገዢ ሻምብል ሙሳ ዳዲስ ካማራ ከስልጣን ካልወረዱና ገዢ ደርጋቸው ካልፈረሰ በስተቀር ድርድር ውስጥ አንገባም እንዳለ ነው። የአፍሪካ ህብረት ሻምበሉ በፕሬዝዳንታዊ ምርጫው እንደማይወዳደሩ በግልጽ እንዲያስታውቁ አለዚያ የቀባ እርምጃ እንደሚወስድ በማስጠንቀቅ ይህን ሳምንት የጊዜ ገደብ ሰጥቷቸዋል። ካማራ አፍ አውጥተው በእጩነት እቀርባለሁ አይበሉ እንጂ ለደጋፊዎቻቸው ሲናገሩ እናንተ ቅረብ እያላችሁኝ ባልቀርብ ስድብ ይሆንብኛል ማለታቸው አይዘነጋም።
የማዳጋስካር ጠቅላይ ሚኒስትር በፕሬዝዳንቱ ትዕዛዝ ከተተኩ ከአንድ ቀን በኋላ ስልጣኑን አለቀም ስላሉ ሀገሪቱ አዲስ ችግር ገጥሟታል ተባለ። ለቪኦኤ የእንግሊዝኛው ቋንቋ አገልግሎት ትናንት እሁድ በሰጡት ቃለ ምልልስ ሞኒያ ሮንዴፎ ህጋዊ የማዳጋስካር ጠቅላይ ሚኒስትር እኔ ነኝ ብለዋል። የእርሳቸው ስልጣን መልቀቅ አራቱ ዋና ዋና የፖለቲካ ፓርቲዎች ስልጣን ለመጋራት ባለፈው ሳምንት ሞዛምቢክ ውስጥ የፈረሙትን ስምምነት ይጥሳል ብለዋል ሬንዴፎ። እናም የአራቱ ፓርቲ መሪዎች ስልጣን ይልቀቁ ብለው እንዲፈርሙ ጠይቀዋል። የጊዜያዊው ፕሬዝዳንት አድራጆሊን ቃል አቀባይ ሮንዴፎ ከስልጣን እንደተባረሩ ባለፈው ቅዳሜ መግለጻቸው ተዘግቧል።
ክብራትና ክብራን፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ውጥረት በሰፈነበት የፓኪስታን ስዋት ሸለቆ አቅራቢያ በደረሰ የአጥፍቶ ጠፊ ጥቃት 41 ሰዎች እንደሞቱና 45 ሌሎች እንደቆሰሉ የአገሪቱ ፖሊሶች አስታወቁ። ከሞቱት 45 ሰዎች 6ቱ የጸጥታ አስከባሪ ባለስልጣናት እንደሆኑም ታውቋል። አጥፍቶ ጠፊው በሻንጋል ቀበሌ አንድ ወታደራዊ ኮንቮይ ላይ ጥቃት እንዳደረሰና ሲቪሎች በሚናገዱበት ሞቅ ያለ ገበያ ላይ ፈንጂ እንደጣለ ፖሊሶች አብራርተዋል። ባለፈው ሳምንት አሸባሪዎች በፓኪስታን ውስጥ ብዙ ሰዎች ሰለባ የሆኑበት ጥቃት ሲያደርሱ ይህ አራተኛው መሆኑ ነው። የአገሪቱ ሰራዊት በደቡብ ወዘርስታን በታሊባን ላይ ግዙፍ ጥቃት ሊጥል ዝግጅት ላይ መሆኑም ታውቋል።
በአወዛጋቢው የአፍጋኒስታን ፕሬዝዳንታዊ ምርጫ የተጨበረበሩ ድምጾችን እየመዘዘ እንዲጥል ኃላፊነት የተሰጠው ቡድን በአንድ ሳምንት ውስጥ ለሁለተኛ ጊዜ የድምጽ ቆጠራ ስልቱን ቀይሯል። የምርጫ ስሞታ አጣሪ ኮሚሽን ስንት የተጨበረበሩ ድምጾችን ለመጣል እንደሚችል የመተመኛ ዘዴውን እንደለወጠ ገልጿል። ግምጋሚዎች እንደሚሉት ግን በአዲሱ ዘዴ ፕሬዝዳንት ሐሚድ ካርዛይ የምርጫው አሸናፊ ይሆናሉ። የኮሚሽኑ አባላት ግን አዲሱ ዘዴ በመካከላቸው ያለውን አለመግባባት እንደሚያስወግድና በአሰራርም ትክክል ነው ይላሉ።
በተያያዘ ዜና በደቡባዊ አፍጋኒስታንና በተካሄደ ወታደራዊ ጥቃት የአፍጋንና የዓለም አቀፍ ኃይሎች 20 ተጠርጣሪ ሚሊሻዎችን እንደገደሉና የተወሰኑትን ደግሞ በስር እንዳዋሉ ገለጹ። አንደኛው ተጠርጣሪ የታሰረው በካንዳር ክፍለ ሀገር በሚገኝ ታሊባኖች ፈንጂና ሌሎች መሳሪያዎችን ለሚሊሻዎች በሚያመርቱበት ቅጥር ግቢ ውስጥ እንደሆነ የኔቶ ቃል አቀባይ ገልጸዋል። ከ12 በላይ የሚሆኑ ሚሊሻዎች ደግሞ በካንዳር ሾርባርክ በተባለ ቀበሌ ውስጥ እንደታሰሩ አንድ የአፍጋኒስታን ድንበር ጠባቂ የፖሊስ አዛዥ ገልጸዋል።
በምዕራባዊ ቻይና ጂንጃን ክልል የሚገኝ ፍርድ ቤት የ200 ሰዎች ሕይወት ሰለባ የሆነበትን ያለፈው ሐምሌ ወር የጎሳ ግጭት በመቀስቀስ የ6 ዊጋር ጎሳ አባላት ላይ የሞት ቅጣት በይኗል። 6ቱ ለፍርድ የቀረቡት የመጀመሪያዎቹ ናቸው። በቻይና ከረጅም ዓመታት ወዲህ ከፍተኛ ሕዝብ ያለቀበት የተባለው የጎሳ ግጭት የተገዳደሉት በጂንጃንግ ክልል ነዋሪ ዊጋር ጎሳ አባላትና በቻይና የብዙሃኑ ሕዝብ ጎሳ የሆነው ሃን ጎሳ አባላት ናቸው። ጂንጃን ክልል የሚገኘው ፍርድ ቤት በጅምላ ግድያ፣ ቤቶችን በማቃጠልና በዝርፊያ ወንጀል 6ቱ ሰዎች ላይ የሞት ቅጣት በይኗል። በስደት የሚገኝ ወርልድ ዊጋር ኮንግረስ ጎሳውን ወክላለሁ የሚል ድርጅት ፍርዱ ፍትሐዊ አይደለም፣ የሞት ቅጣት በጎሳዎች መካከል ውጥረትን ያባብሳል ሲል ተቃውሞውን አሰምቷል።
በመጨረሻም አሜሪካውያን ኤሌኖር ኦስትርማን እና ኦሊቨር ዊሊያምሰን ዛሬ ሰኞ የዘንድሮ በኢኮኖሚ የሰላም ኖቤል ተሸላሚዎች ሆነዋል። ሁለቱ የተሸለሙት የከባቢ አየር ለውጥና የዓለም ገበያ ግሽበትን እንዴት መቋቋም እንደሚቻል ባበረከቱት የኢኮኖሚ ወይንም ምጣኔ ሀብት ምርምር መሆኑ ታውቋል። በኢንዲያና ዩኒቨርሲቲ የኢኮኖሚ መምህርት የሆኑት ኤሌኖር ኦስትርም የተፈጥሮ ሀብትን በቀጣይነት ለመጠቀም የሚያበረታታ ወይም መጠቀም እንዳይቻል እንቅፋት የሆኑ ፖለቲካዊና የኢኮኖሚ ህግጋትን ነው የተነተኑት። የካሊፎርኒያው በርክሌ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ኦሊቨር ዊሊያምሰን ደግሞ ተቋማት እንዴት እንደሚመሰረቱና እንደሚያድጉ በኢኮኖሚ እድገት ላይ ደግሞ የሚኖራቸው አንደምታ የሚተነትን ስለ ድርጅት ኢኮኖሚ ጥናት ነው ያደረጉት። አድማጮች፣ በዚሁ ዜናው ይጠቃለላል።
ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። የምንገኘው በአጭር ሞገድ በ22 እና በ25 ሜትር ባንዶች ነው። የዛሬ ሰኞ ምሽት አስተናጋጆቻችሁ ሄኖክ ሰማግዜርና
ትዝታ በላቸው እስከ 4 ሰዓት አብረናችሁ እናመሻለን። በመጀመሪያው አጋማሽ የሚኖሩን ዝግጅቶች
8 የተቃዋሚ የፖለቲካ ፓርቲዎች ተሰባስበው ዶክተር መራራ ጉዲናን ሊቀመንበር አድርገው መርጠዋል።
ፕሮፌሰር መስፍንና ሌሎች የተቃዋሚ ፖለቲከኞች ከ8ቱ ድርጅቶች አንዱ የሆነውን አንድነት ፓርቲን ውሳኔ ተቃውሟል።
በዓለም የእስልምና ማኞች ቁጥር 1.6 ቢሊዮን መድረሱን አንድ ጥናት ጠቁሟል። ከሳሐራ በታች ባሉ ሀገሮች ኢትዮጵያ በሙስሊሞች ቁጥር ሁለተኛ ነች። በሁለተኛው አጋማሽ ደግሞ ስፖርት፣ አፍሪካ ነክ ርዕሶችና የጤና ዝግጅቶች ይቀርባሉ። ቀዳሚው ዝግጅት የዕለቱ አብይ ርዕስ ይሆናል።
መድረክ ለዲሞክራሲያዊ ምክክር በኢትዮጵያ የተሰኘው የፖለቲካ ፓርቲዎች ስብስብ መስራች ጉባኤውን ባለፈው ቅዳሜ አካሄደ። ራሱንም የኢትዮጵያ ፌደራላዊ ዲሞክራሲያዊ የአንድነት መድረክ ሲል ሰይሟል። ዘንድሮ ነጻና ፍትሃዊ ምርጫ ከተካሄደ ኢህአደግን አሸንፋለሁ ይላል። ዘጋቢያችን መለስካቸው አመሃ የመድረክ የመጀመሪያው ሊቀመንበር የሆኑትን ዶክተር መረራ ጉዲናን አነጋግሮ የላከው ዘገባ ዝርዝሩን ያቀርባል።
ይህ 8 ተቃዋሚ ፓርቲዎችንና 2 ታዋቂ የፖለቲካ ሰዎችን ይዞ የቆየው አካል ላለፈው 1 አመት በላይ የተለያዩ ድርድሮችን ሲያካሄድ ቆይቶ ባለፈው ቅዳሜ መስከረም 30 ቀን 2002 ዓ.ም ተመረተ መስራች ጉባኤውን አካሄዷል። በዚህ ጉባኤው ላይ 3 ሰነዶችን ሲያጸድቅ የአመራር አካል አባላቱንም መርጧል። ስሙንም ከመድረክ ለዲሞክራሲያዊ ምክክር በኢትዮጵያ ወደ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ባጭር አጠራሩ መድረክ ብሎታል። የመድረክ የመጀመሪያው ሊቀመንበር ሆነው የተመረጡት የኦሮሞ ሕዝብ ኮንግረስ መሪ ዶክተር መረራ ጉዲና ለቪኦኤ እንደገለጹት ጉባኤው የተሳካ ነበር። የኢትዮጵያ ብሔራዊ ምርጫ ቦርድም በታዛቢነት በጉባኤው መገኘቱን ዶክተር መረራ ገልጸዋል። በጉባኤው ከጸደቁት 3 የድርጅቱ ሰነዶች መካከል አንደኛው የመድረኩ መለስተኛ ፕሮግራም ነበር። ይህ ፕሮግራም 65 ገጾች ያሉት ሲሆን እንደ ሊቀመንበሩ ከሆነ ይህ ማኒፌስቶ በኢትዮጵያ አሉ የሚባሉ ችግሮች ሁሉ የተዳሰሱበትና በሚቀጥለው ምርጫም ለኢህአዴግ ጠንካራ አማራጭ የሚያቀርብ ሰነድ ነው።
ያ ማኒፌስቶ ኢትዮጵያ ውስጥ ሊኖራሉ ተብሎ የሚገመቱ መሰረታዊ የአገሪቷን ጉዳዮች ያሉትን አንስቷል። ስለ ሰብአዊ መብቶች፣ ስለ ዲሞክራሲያዊ ስርዓት መፍጠር ጉዳይ፣ ስለ ነጻና ፍትሃዊ ምርጫ፣ ስለ ህግ የበላይነት እና ያልዳሰሳቸው ነገሮች የሉም ለማለት ይቻላል። በሚመጣው ምርጫ ለኢህአዴግ በጣም ሰፊ የሆነ ግልጽ የሆነ የአማራጭ ፖሊሲን ለኢህአዴግ መንግስት ለማቅረብ የሚያስችል ሰነድ ነው።
ሰነዱ የገዢው ፓርቲ የኢህአዴግን ርዕዮት አብዮታዊ ዴሞክራሲን ገና ከመግቢያው ያጠለጥለዋል። እንደ ሰነዱ አባባል አብዮታዊ ዴሞክራሲ መስመር ሌሎች አማራጭ አስተሳሰቦችን በጠላትነት የሚፈርጅ፣ በመድበለ ፓርቲ ስርዓት ፈንታ የአንድን ፓርቲ አምባገንነት የሚያነግስ፣ በፌዴራላዊ ህገ መንግስታዊ ስርዓት ፈንታ ሁሉም አንድ ድምፅ ይስጥ፣ አንድ ቃል ብቻ ይናገር የሚል ዴሞክራሲያዊ ማዕከላዊነት በሚባለው መርህ ዴሞክራሲን ሸብቦ ማዕከልነትን ብቻ የሚያነግስ ስርዓት አስፍኗል ይላል። በ8ቱ ፓርቲዎች ህጋዊ ጥምረት የጋራ ፕሮግራም ሆኖ የወጣው ይህ ሰነድ በሌላ ቦታም እንደሚያመለክተው ለኢትዮጵያ አንድነትና ለሉዓላዊነት አባላት ድርጅቶቹ በጽናት ይቆማሉ። ቀጥሎም ቀድሞ የነበሩትንና በአሁኑ ጊዜ ያሉትን ኢፍትሃዊና አድሏዊ አሰራሮች የተወገዱበት በመካበር ላይ የተመሰረተ አንድነት እንዲጠናከር በጽናት እንቆማለን። በመሆኑም መገንጠልን አንደግፍም ይላል። የብሔር ብሔረሰቦችና ህዝቦች መብትን በሚመለከተው ክፍል ደግሞ ከአማርኛ በተጨማሪ በበርካታ የሀገሪቱ ህዝብ የሚነገር ሌላ ቋንቋ የፌዴራሉ መንግስት የስራ ቋንቋ እንዲሆን ይደረጋል ይላል። በመድረኩ የተሰባሰቡትን ድርጅቶችና ግለሰቦች ከገዢው ግንባር ጋር አወዳድረው ዶክተር መረራ ጉዲና ይህንን ይላሉ።
ይሄ ስብስብ በየትኛው ሚዛን ቤተ መንግስት ካለው ኢትዮጵያን ከምገዛው ኢህአዴግ መንግስት በግርስም በእውቀትም በልምድም የተሻለ ኃይል ያሰባሰበ መድረክ ነው።
ተከታዩን የምርጫ ጊዜና የሚጠብቁትን ውጤት በተመለከተ የመድረኩ መሪ በስብስቡ ላይ ያላቸው እምነት ከፍ ያለ ነው።
አራት ተቃዋሚ ድርጅቶች ሳይሆኑ አንድ ጠንካራ ተቃዋሚ ድርጅት ከኢህአዴግ ጋር እንዲወዳደር ፍላጎት ስላለን ነው። ነጻና ፍትሃዊ ምርጫ ካለ ኢህአዴግን ለማሸነፍ በሚያስችለን ደረጃ የተሰባሰበ ስብስብ ነው።
የድርጅቱ አጣዳፊ ተግባራት ናቸው ያሏቸውንም ዶክተር መረራ በዝርዝር ያስረዳሉ።
አጣዳፊ ተግባሮቻችን ቅድም ያልኩ ነው። ህዝቡን ማንቀሳቀስ፣ ስብሰባዎችን ማካሄድ፣ ለምርጫው እጩዎችን ማዘጋጀት፣ ቢሮዎችን መክፈት እና የኢትዮጵያ ህዝብ ትግልን በተሻለ ሁኔታ አስተባብሮ እስካሁን ድረስ ማለፍ ያልተቻለው የታሪክ ፈተና የምንለውን ተባብሮ የመስራትና ተባብሮ ሁሉንም በእኩልነት ሊያስተናግድ የሚችል የፖለቲካ ስርዓት ለመፍጠር ነው እንቅስቃሴያችን።
ይህ ሁሉ ሲሰራና ሲታቀድ ግን አሁንም ብዙዎች እርግጠኛ የማይሆኑበት ጉዳይ አለ። በገዢው ፓርቲና በተቃዋሚ ፓርቲዎች መካከል ተጀምሯል የተባለው ከመጪው ምርጫ ጋር የተያያዘው ድርድር ከመድረክ ጋር ግን በሚያስተማምን መንገድ ገና አልተጀመረም። ዶክተር መረራ እንዳሉት መድረክ ከኢህአዴግ ጋር ሊያደርጋቸው የሚፈልጋቸውን ዋና ዋና ድርድሮች ለኢህአዴግ አሳውቋል። ታዲያ ድርድሩ ይቀጥላል ወይስ አይቀጥልም?
ሙሉ በሙሉ ተዘግቷል ማለት አስቸጋሪ፣ ሙሉ በሙሉ ደግሞ መንገድ ይዟል ማለት አስቸጋሪ ነው። እየተንጠለጠለ ለጊዜው ግን ድርድሩን እየቀጠልን አይደለም።
ይሄ ነገር ካልተፈታ በምርጫ መሳተፋችሁ ማጠራጠሪ ነው።
እሱ እንግዲህ ውሎ አድሮ በዛሬው ቀንና እስከ ምርጫው ድረስ ኢትዮጵያ ውስጥ ምን እየተደረጉ ነው፣ ምን ይደረጋሉ፣ የመጫወቻው ሜዳ የምርጫ ሜዳው በምን ደረጃና ሁኔታ ሊስተካከላል አይስተካከልም የሚለውን ዛሬውኑ መወሰድ አስቸጋሪ ነው።
መድረክ በብሔራዊ ምርጫ ቦርድ ህጋዊ እውቅና ማግኘቱ ገና ቁርጡ አልታወቀም። ይሁንና እስከ ዛሬ ባለው ህልውናው ከገዢው ፓርቲ ጋር በምርጫ ዙሪያ ድርድር ለማካሄድ ያገደው አይመስልም። ከዲፕሎማቶች አካባቢም ተመሳሳይ ድርድሮችና ውይይቶች በገዢው ፓርቲና በተቃዋሚዎች መካከል እንዲካሄዱ ጥረት እየተደረገ ለመሆኑ ብዙ ፍንጮች ይታያሉ። ያልተቋጩ ብዙ ነገሮች አሉ ይመስላሉ። መጪዎቹ ጥቂት ወራት የሚያሳዩንን መጠበቅ ነው። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። የመድረክ ምርጫ በተካሄደበት በዚህ ሁለት ፕሮፌሰር መስፍን ወልደ ማርያምና ሌሎች የተቃዋሚ ፖለቲከኞች የተቃውሞ ሰልፍ አድርገዋል። ለድርድርና ለውይይት ቅድሚያ ይሰጥ፣ አንድነት አይፈርስም፣ አንበታተንም የሚሉ መፈክሮችን ይዘው ድምጻቸውን አሰምተዋል። ስቱዲዮ ከመግባቴ በፊት ፕሮፌሰር መስፍን ወልደ ማርያምን አነጋግሬያቸው ነበር። የተቃውሟቸውን ምክንያት እንዲህ አስረዳሉ።
እንግዲህ ከመሰረቱ ለመነሳት አንድነት ፓርቲ የራሱ ፕሮግራም አለው፣ የራሱ አላማዎች አውጥቷል። በጠቅላላ ጉባኤ ያጸደቀው ነው ይህን ፕሮግራሙ። እዛ ፕሮግራሙ ውስጥ በኢትዮጵያ የሚሆነውን የፌዴራል አወቃቀር ይናገራል። የመንግስት አወቃቀርንም ይናገራል። የመብቶች ጉዳይ በግለሰብ ላይ ተመስርቶ እንደሆነም ይናገራል። የመሬት ጉዳይም እንደዚሁ አንድነት ቢያሸንፍ ምን እንደሚሆን ይናገራል። እነዚህን መሰረታዊ የሆኑ አላማዎች፣ መርሆች ለውጠዋቸዋል። ስለዚህ አላማውንም በመለወጣቸው የአንድነትን አላማ በመለወጣቸው እንቃወማለን። አሰራራቸውም ትክክል ስላልሆነ ይሄ ትክክል አይደለም አለመሆኑን ለማስረዳት ነው።
እንግዲህ ይሄ የተደረገው የቅዳሜ ዕለቱን ምርጫ ተከትሎ ነው። ከመድረክ ምርጫ ጋርና አብሮ መስራቱ ላይ ቅሬታ ፈጽሞ የለንም ነው የሚሉት።
በየጊዜው አብረን እየተገናኘን መተባበር፣ በዚህ እንስማማለን መሆን አለበት። ግን አሁን ስትራክቸራል ነው የሆነ መዋቅሩን አንድ አደረጉት። አንድነት እንደሚመስለው ከአመራረጣቸውም ከምኑም እንደሚመስለው የኢህአደግን ሬፕሊካ ነው መድረክ የሆነው። የጎሳ ድርጅቶች የተሰበሰቡበት ነው የሆነው። አንድነት ደግሞ ከጎሳ ውጭ ነው። ነገር ግን አሁን አንድነት ልክ አንድ የጎሳ ፓርቲ ድርጅት እንደሆነ አድርጎ ነው የተወሰደው እዛ ውስጥና ይሄንን ሁሉ እኛ እንቃወማለን። የአንድነትን መሰረቱን ይነደዋል።
ፕሮፌሰር መስፍን ይሃመት እንደሚያውቁት የምርጫ አመት ነው። ከዛ በተጨማሪ ደግሞ የአንድነት ፓርቲ መሪ ወይዘሪት ብርቱካን ሚደቅሳ እስር ላይ ነው ያሉት። በምርጫ ተሳትፎ ላይ ያለው ተቋም ምንድነው?
በምርጫ መሳተፉ ዋጋ የለውም። መሪያችንን እስር ቤት አስቀምጠን የፖለቲካ ሁኔታው በኢትዮጵያ ውስጥ ምቹ ባልሆነበት ጊዜ ሌሎች ከዚህ በፊት የተጠየቁ 18 ቅድመ ሁኔታዎች ነበሩ በቅንጅት ጊዜ። እነዛ አሁንም እየተነሱ ነው፣ ሌሎችም እየተየቋቸው ነው። እነዛ ሁሉ ቅድመ ሁኔታዎች ከዚህ ጋራ አሁን ካልኩት ጋራ አብረው መታየት አለባቸው። ያን ጊዜ ነው ምርጫ ትርጉም የሚኖረው። አሁን ምርጫው ምንም ትርጉም ሊኖረው አይችልም ለኛ።
ፕሮፌሰር መስፍን ወልደ ማርያም የተቃዋሚ ፖለቲከኛና የቀድሞ የሰብአዊ መብት ተሟጋች፣ ለጊዜው ታመሰግናለሁ።
አመሰግናለሁ።
አብይ ርዕሳችን አበቃ። ወደ ሌቱ ትንታኔ እናልፋለን። የሶማሊያው ጽንፈኛ ቡድን አልሸባብ ኬንያን ለማጥቃት የሰነዘረውን ዛቻ አድሷል። ያሁኑ የአልሸባብ ማስጠንቀቂያ የተሰማው ታዲያ የኬንያ መንግስት በሶማሊያ አልሸባብን እንዲወጉ በሰሜን ምስራቃዊ ያገሪቱ ክፍል የሚኖሩ የሶማሌ ጎሳ አባላት የሆኑ ኬንያውያንን እየመለመለ ነው የሚል ወሬ ከተናፈሰ በኋላ ነው። ዘጋቢያችን አሊሻሩ ከናይሮቢ የቪኦኤ ምስራቅ አፍሪካ ቢሮ ያደረሰችንን አሉላ ከበደ ያቀርበዋል።
የኬንያዋ ጋሪሳ ከተማ ነዋሪ የሶማሊያ ጎሳ አባላት የሆኑ ኬንያውያን ባለፉት ቅርብ ሳምንታት ቁጥራቸው 200 የሚደርስ ታዳጊ ወጣት ወንዶችን የኬንያ ባለስልጣናት መልምለዋል ሲሉ ለጋዜጠኞች ገልጸዋል። እንደ ወንጀላዎቹም ወጣቶቹ ከወደብ ከተማይቱ ሞምባሳ አቅራቢያ በሚገኝ ወታደራዊ ካምፕ ውስጥ በመሰልጠን ላይ ናቸው። የጋሪሳ ከተማ ነዋሪ የሆኑት ኃይሌ መሐመድ ዩሱፍ የ18 ዓመቱ ወንድ ልጃቸው የጋሪሳን ከተማ ለቆ ወደ ሞምባሳ ያቀናው ሰልጥኖ የኬንያን ፖሊስ ሊቀላቀል ነው ብለው ያምናሉ። ልጃቸው ወደዛ ካመራ በኋላ የሰሙት ነገር ያለመኖሩንም ወይዘሮ ኃይሌ ጨምረው ይናገራሉ። ይሁንና በጎረቤት ሶማሊያ ከአልቃይዳ ጋር ቁርኝት ያለውና አብዛኛውን የአገሪቱን ክፍል የተቆጣጠረው አልሻባብ ሸማቂዎች የኬንያ መንግስት እነርሱን ለመውጋት በሚስጥር ሶማሊ ኬንያውያንን የመመልመል ዘመቻ ይዟል ለሚለው ወንጀላቸው ይህን መሰሉን ዘገባዎች ይጠቀማሉ። ምልምሎቹ በመካከለኛውና በታችኛው ጁባ ግዛቶች በአልሻባብ ቁጥጥር ስር በሚገኙ ከተሞች ላይ መዝመት የሚያስችላቸውን ስልጠና እየተሰጣቸው ነው ሲሉም የጽንፈኛው ቡድን ዋና ቃል አቀባይ አሊ መሐመድ ራጄ ተናግረዋል። የኬንያ መንግስት የሶማሌ ጎሳ አባላት የሆኑ ኬንያውያኑን መመልመልና ማሰልጠኑን ካላቆመ አልሻባብ ኬንያ ውስጥ የጥቃት እርምጃ መውሰድ ይጀምራል ሲሉ ነው ያስጠነቀቁት ራጄ። በዩናይት ስቴትስ መንግስት ከአሸባሪዎች ዝርዝር ውስጥ የተካተተው አልሻባብ በአሁኑ ወቅት በመዲናይቱ ሞቃዲሾ የሚገኘውን በምዕራባውያን የሚደገፈውን የሽግግር መንግስት በኃይል ለመገልበጥና መላዋን ሶማሊያን በቁጥጥሩ ለማስገባት በመታገል ላይ መሆኑ ይታወቃል። ቡድኑ ብቅ ብቅ ማለት ከጀመረበት እንደ አውሮፓውያኑ የዘመን አቆጣጠር 2004 አንስቶ ከአልቃይዳና ከአጋሮቹ ጋር ያለውን ቁርኝት እያጠናከረ መጥቷል። በልማቱ ብዙም ያልገፋውና የሚበዙት የሶማሊያ ጎሳ አባላት የሆኑ ኬንያውያን የሚኖሩበት ሰሜን ምስራቃዊ የኬንያ ግዛት አልሻባብ ለወራት አካባቢውን በተጽዕኖ ስር ለመዋልና ኬንያውያኑን ወጣቶች ለመመልመል ለያዘው ጥረት የተለየ ትኩረት ሰጥቶት ቆይቷል። የአልሻባብ ተዋጊዎች ባለፈው ነሐሴ ወር የማንዴራን ከተማ ወረው ተማሪዎች ትምህርታቸውን አቋርጠው በሶማሊያ በእስልምና ጠላቶች ላይ ባላቸው ላይ የያዙትን ጦርነት እንዲቀላቀሉ ታዟል። አንዳንድ ኬንያውያን በሰጡት ምስክርነት በሶማሊያ ውጊያ ሳተፉ ዘንድ የአልሻባብ ሸማቂዎች እስከ $650 የሚደርስ ገንዘብ ለመስጠት የጠየቋቸው መሆኑን ተናግረዋል። ይህ በእንዲህ እንዳለም የኬንያ መንግስት በበኩሉ የአካባቢውን ወጣቶች እየመለመለ ነው የሚለውን ውንጀላ አስመልክቶ የሰጠው አስተያየት የለም። የኬንያ ፖሊስ ዋና ቃል አቀባይ ኤሪክ ኪሪያቴ የሀገሪቱ ጸጥታ አስከባሪ ኃይሎች በአልሻባብ ሊቃጣ የሚችል ማንኛውም ጥቃት ለመከላከል ዝግጁ ናቸው ሲሉ ለቪኦኤ በሰጡት አስተያየት ገልጸዋል።
የተባለውን መግለጫ አላየንም። ያለ ጥርጥር ግን ጉዳዩ ይመረመራል። ይሁንና በሁሉም መንገድ ሪፐብሊኳን ለመጠበቅ አቅሟለን።
እየተንገታገተ ያለው የሶማሊያ ሽግግር መንግስት ባለፈው ሐምሌ ወር ኬንያን ጨምሮ ጎረቤት አገሮች በሶማሊያ በሚታየው ግጭት ጣልቃ ይገቡ ዘንድ ወታደሮችን እንዲልኩ መጠየቁ የሚታወስ ነው። አልሻባብ በበኩሉ የኬንያ ወታደሮች ድንበር ተሻግረው በሶማሊያ ምድር የታዩ እንደሆን ቡድኑ አጥፍቶ ጠፊዎችን ወደ መዲናይቱ ናይሮቢ እልካለው ሲል ኬንያን አስጠንቅቋል።
በመላው ዓለም የእስልምና አማንያን ቁጥር 1.57 ቢሊዮን መድረሱን አንድ በቅርቡ የወጣ የአዲስ ጥናት ውጤት አመለከተ። ኢትዮጵያ በሙስሊም ምዕመናን ቁጥር ከሳህራ በታች ባሉ የአፍሪካ ሀገሮች ሁለተኛ ነች። ዝርዝሩን ሰለሞን አባተ ይዞታል።
The Pew Forum የተሰኘው ተቋም በእምነትና የሕዝብ አኗኗር ሁኔታ ላይ በ200 ሀገሮች ውስጥ ጥናት አካሂዶ ነበር። ውጤቱን ሰሞኑን ይፋ አድርጓል። በ2009 ዓመተ ምህረት በአውሮፓውያኑ የዘመን አቆጣጠር የዓለም ሕዝብ ቁጥር 6 ቢሊዮን 800 ሚሊዮን ነው፣ በያዝነው ዓመት ማለት ነው። ከዚህ ሕዝብ ውስጥ ታዲያ ወደ ሩብ የሚጠጋው ወይም 23 ከመቶ የሚሆነው የእስልምና እምነት ተከታይ ነው። በዝርዝር ቁጥር ሲነገር 1 ቢሊዮን 570 ሚሊዮን ይሆናል። ከዓለም ሙስሊም ሕዝብ አንድ አምስተኛ የሚሆነው ወይም 300 ሚሊዮኑ የሚኖረው ደግሞ የእስልምና አማንያኑ አብዛሃ ሕዝብ ባልሆኑባቸው ሀገሮች እንደሆነ ጥናቱ ጠቁሟል። በፒው ሰነድ መሰረት በኢትዮጵያ ሙስሊሙ ሕዝብ ከአጠቃላዩ 33.9 ከመቶውን ድርሻ ይይዛል። የኢትዮጵያ እስላሞች 28 ሚሊዮን ናቸው። ኢትዮጵያ በሙስሊሙ ሕዝብ ቁጥር በጥቁሩ አፍሪካ ናይጄሪያን ተከትላ ሁለተኛ ነች። እኩሌታው ሙስሊም በሆነባት ናይጄሪያ 78 ሚሊዮን 56 ሺህ የሚሆነው ሕዝብ ሙስሊም ነው። ወደ ኢትዮጵያ ስንመለስ አንድ ሌላ እውነታ አለ። ከአፍሪካ አዝልቆ ወደ መላው ዓለም መድረክ የሚያወጣት እስልምና የአብዛው ሕዝብ እምነት ካልሆነባቸው የዓለም ሀገሮች በእስላሙ ቁጥር ብዛት ኢትዮጵያ አሁንም ሁለተኛ ነች። ህንድን ተከትላ እስልምና የሚበልጠው ቁጥር ያለው ሕዝብ እምነት ባልሆነባት ህንድ የእስላሙ ቁጥር 161 ሚሊዮን ነው። እናም በመላው ዓለም እስልምና የአብላጫው ሕዝብ እምነት ባልሆነባቸው ሀገሮች ውስጥ ከሚኖረው 317 ሚሊዮን ሙስሊም ሕዝብ 3/4 የሚኖረው በአምስት ሀገሮች ውስጥ ነው። ቻይና ህንድና ኢትዮጵያን በ22 ሚሊዮን ሙስሊም ዜጎቿ ተከትላ ሶስተኛ፣ ሩሲያ በ16 ሚሊዮን ሙስሊም ህዝቧ ምክንያት አራተኛ፣ ታንዛኒያ በ13 ሚሊዮን ሙስሊም ዜጎቿ አምስተኛ ናቸው። እንግዲህ ይህ በመላው ዓለም የተካሄደው ጥናት የሚያሳየው ኢትዮጵያ እንደ ክርስቲያን ደሴትነቷ የእስላምም ሀገር መሆኗን ነው። ለዚህም ይሆናል ኢትዮጵያ ለዓለም ምሳሌ እስክትሆን ሁለቱ ሃይማኖቶች በብዙ ዘመናት ለሚቆጠር ዕድሜ በፍቅር በመከባበርና በሰላም ይኖሩት። በዓለም ሙስሊሙ አናሳ ሆኖ ከሚገኝባቸው 10 ሀገሮች የሚገኙት በአውሮፓ ሲሆን ጀርመን በአራት ሚሊዮን ሙስሊም ዜጎቿ ከሩሲያ ጋር ተሰልፋለች። በነገራችን ላይ የሙስሊሙ ቁጥር አናሳ ነው በሚባልባቸው ሀገሮች ውስጥ የሚኖረው እስላም ምዕመን ቁጥር ግዙፍ ነው። ለምሳሌ ሂንዱ የአብላጫው ሕዝብ ሃይማኖት በሆነባት ህንድ የእስላሙ ቁጥር ከዓለም በግዝፈት ሶስተኛው ነው። የኢትዮጵያ ሙስሊሞች ቁጥር ዋናው እምነት እስልምና ከሆነባት አፍጋኒስታን ጋር እኩል ነው። የቻይና ሙስሊሞች ቁጥር በሶሪያ ካሉት ይበልጣል። በክርስቲያን ሩሲያ የሚኖረው ሙስሊም በዮርዳኖስና በሊቢያ በጥቅሉ ካለው በላይ ነው። ከሊባኖስ ሙስሊሞች ቁጥር የጀርመናውያኑ ይልቃል። ከሰሃራ በታች ካለው አፍሪካ 11 የእስልምና ሀገሮች ናቸው ማለት ይቻላል። በሞሪታንያ፣ በኒጀር፣ በሶማሊያ 99 ከመቶ፣ በማዮትና በኮሞሮስ 98 ከመቶ፣ በጅቡቲ 97፣ በሴኔጎል 96፣ በጋምቢያ 95፣ በማሊ 93፣ በጊኒ 84፣ በሴራሊዮን 71 ከመቶ ሙስሊም ነው። ይህ ቁጥር ሲዘረዘር በአጠቃላይ 67 ሚሊዮን ወይም የዓለም እስልምና 4 ከመቶ ብቻ የሚሆን ሲሆን በእነዚህ አብዛሃው እንዲያውም በአንዳንዶቹ ሙሉ በሙሉ እስላም በሆነባቸው 11 አገሮች የሚኖረው ሕዝብ ከአንድ ኢትዮጵያ ጋር ሲነጻጸሩ የእነርሱ 43 ከመቶ ያህል ኢትዮጵያዊ ነው። በአሜሪካዎቹ በሰሜን ማዕከላዊና ደቡብ ውስጥ የሚኖረው ሙስሊም ቁጥር 4.6 ሚሊዮን ሲሆን ከግማሹ በላይ የዩናይትድ ስቴትስ ዜጎች ናቸው። ይህ ታዲያ ከአጠቃላዩ የሀገሪቱ 308 ሚሊዮን ሕዝብ 0.8 ከመቶ አካባቢ የሚሆነውን ይሸፍናል። ከዓለም ሙስሊሞች ከ10 እስከ 13 ከመቶ የሚሆኑት በአብዛኛው በኢራን፣ በፓኪስታን፣ በህንድና በኢራቅ የሚኖሩት ሺዓዎች ሲሆኑ ከ87 እስከ 90 ከመቶ የሚሆነው የዓለም ሙስሊም የሱኒ ፈርጅ ተከታይ ነው። ይህንን የፒው ፎረም ያለፈውን ሳምንት አጋማሽ ሪፖርት የፈተሹት በፕሪስቶን ዩኒቨርሲቲ የፖለቲካ ረዳት ፕሮፌሰር የሆኑት አማኒ ጀማል ለአሶሺየትድ ፕሬስ እንደተናገሩት ጥናቱ ሙስሊም ሁሉ አረብ ነው፣ አረብም ሁሉ ሙስሊም ነው የሚለውን የኖር አስተሳሰብ ፉርሽ አድርጎታል።
ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። የምሽቱ አስተናጋጆቻችሁ ሄኖክ ሰማግዘርና
ትዝታ በላቸው ነን። አሁን ከምሽቱ 3 ሰዓት ከ29 ደቂቃ ከ43 ሰከንድ 46 ሰከንድ
ከ30 መሆኑ 3 ሰዓት ተኩል
ሊሆን ነው። የዕለቱን አርዕስተ ወሬዎች እናሰማችኋለን። የሩዋንዳ ፕሬዝዳንት ፖል ካጋሜ የምዕራብ አገሮች ኩባንያዎች የአፍሪካን አህጉር በመርዛማ ቆሻሻ ሲበክሉ ቻይና እያለማች ነው በማለት ለቤጂንግ ድጋፋቸውን አሰሙ።
የሱዳን ፍርድ ቤት አንድ የዩናይትድ ስቴትስ ዲፕሎማትና ሹፌራቸውን የገደሉ አራት የአገሪቱ ዜጎች ላይ የሞት ቅጣቱን አጽድቋል።
የጊኒ መዲና ኮናክሪ በቅርቡ በመንግስት ወታደሮች ለተገደሉት ተቃዋሚ ሰልፈኞች ሐዘን በተጠራው የሥራ ማቆም አድማ ተሽመድምዳ ውላለች።
ውጥረት በሰፈነበት የፓኪስታን ስዋት ሸለቆ አቅራቢያ በደረሰ የአጥፍቶ ጠፊ ጥቃት 41 ሰዎች እንደሞቱና 45 ሌሎች እንደቆሰሉ የሀገሪቱ ፖሊሶች አስታወቁ።
አሜሪካውያን ኤሌኖር ኦስትሮም እና ኦሊቨር ዊሊያምሰን ዛሬ ሰኞ የዘንድሮ የዓለም የኢኮኖሚ የሰላም ኖቤል ተሸላሚዎች ሆነዋል። የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭት ነው። አስተናጋጆቻችሁ ትዝታ በላቸውና
ሄኖክ ሰማግዘር ነን። ዝግጅታችን እስከ 4 ሰዓት ይቀጥላል። አሁን ወደ ሁለተኛው አጋማሽ ተሸጋግረናል። አስቀድመን ሳምንታዊ የስፖርት ክንውኖችን ከገዛ ህንጻው መስቀል እንስማ።
የኢትዮጵያ እግር ኳስ ፌዴሬሽን ባሳለፈው ሳምንት አጋማሽ በሐዋሳ ከተማ ያደረገውን ጠቅላላ ጉባኤ የመተዳደሪያ ደንብ በማጽደቅ በተጫዋቾች ዝውውርና በሌሎችም ጉዳዮች ውሳኔዎችን በማሳለፍ ተጠናቋል። የፌዴሬሽኑ ስራ አስፈጻሚ በፊፋ መመሪያ በምርጫ ከተሰየመ 3 ወራት በኋላ ባደረገው የጠቅላላ ጉባኤ ያልተጠናቀቁ አጀንዳዎችን ከሁለት ሳምንታት በኋላ ተሰብስቦ እልባት ለመስጠትም ወስኗል። በሁለት ቀናት የጠቅላላ ጉባኤው ቆይታ አከራካሪ ከሆኑት አጀንዳዎች መካከል የተጫዋቾች ዝውውር ደንብ አንዱ ሲሆን እንደ በፊቱ ክለቦች ተጎጂ በማይሆኑበት መልኩ ህገ ደንቡ ቀርጾ በስራ ላይ እንዲውል አድርጓል። የተጫዋቾች ዝውውር የጸደቀው ደንብ ከበፊቱ በምን ይለያል በማለት የኢትዮጵያ እግር ኳስ ፌዴሬሽንን የጽህፈት ቤት ኃላፊ አቶ አበባው ከልካይን ጠይቄው አጠር ያለ ምላሽ ሰጥቶኛል።
3 አመት ቢያንስ መቆየት አለበት የሚለው በተጫዋቾችና በክለቡ ስምምነት ከሆነ የግድ 3 አመት መጠበቅ አያስፈልገውም የሚል ነው። ሌላው ገንዘቡ ከበፊቱ ቀንሷል። ይሄ በኔ በኩል የተሻለ ነገር አይመስለኝም። ገና ምክንያቱም ክለቦቹ ስለፈለጉ እንጂ ገንዘቡ ቢጨምር ነበር ጥሩ ለፌዴሬሽንም ለክለብም የሚከፍለው እሱ። እንግዲህ ጉባኤው በድምጽ የወሰነው ስለሆነ ምንም ማድረግ አይቻልም።
ጠቅላላ ጉባኤው በ2002 ዓ.ም ተብረት የሚወዳደሩ የኢትዮጵያ ፕሪሚየር ሊግ ቡድኖች ቁጥራቸው 18 እንደሚሆንም ወስኗል። ይህም ለአንድ አመት ብቻ ተግባራዊ እንደሚሆን ተገልጿል። ባለፈው አመት የተወዳዳሪ ቡድኖች ብዛት 16 ነበር። ዓለም አቀፉ እግር ኳስ ማህበር የፊፋ ልዑካን በቅርብ ወደ ኢትዮጵያ መጥቶ የክለቦቹን አቋምና አደረጃጀት ገምግሞ በሚወስነው መሰረት የፕሪሚየር ሊጉ የወደፊት የተሳታፊ ቡድኖች ብዛት እንደሚወሰንም ታውቋል። ወደ ውጪ አትሌቲክስ ዜና ስንሸጋገር በርሚንግሃም ላይ ትናንት በተካሄደው 18ኛው የዓለም ግማሽ ማራቶን ኤሪትሪያዊው አትሌት ዘረሰናይ ታደሰ 59 ደቂቃ ከ35 ሴኮንድ በሆነ ጊዜ ፈጽሞ የስፍራውንም ሰዓት አሻሽሎ አሸንፏል። ያሸንፋል ተብሎ ቅድሚያ ግምት የተሰጠው ዘረሰናይ በዚህ ርቀት ሲያሸንፍ ያሁኑ ለተከታታይ አራተኛ ጊዜው ነው። ኬንያውያን በርናንድ ኪፕሮፕ እና ጓደኛው ዘረሰናይን ለማሸነፍ ተፋልመውት አልተሳካላቸውም። ሁለተኛና አራተኛ ሆነው ውድድራቸውን መፈጸማቸውን ዘገባዎች ጠቁመዋል። ሶስተኛው የዩኤስ አሜሪካ አትሌት ነው። ሆኖም ኬንያ በወንዶችም በሴቶችም የቡድን አሸናፊነት የበላይነቱን አሳይተዋል። ኢትዮጵያ በሴቶች ሁለተኛ፣ በወንዶች ሶስተኛ የቡድን ውጤት አስመዝግባለች። በሴቶች አንደኛና ሁለተኛ ሆነው ተከታትለው በመግባት ያሸነፉት የኬንያ ልጆች ናቸው። አሸናፊዋ ማሪያ ጂፕኮስኒ ኪታንያ 1:06:25 ፈጣን ጊዜ የርቀቱ ክብረ ወሰን ተብሎ ተይዞላታል። ኢትዮጵያዊት አትሌት አበሩ ከበደ እስከ መጨረሻው ባሳየችው ፉክክር ተደንቃለች። ውድድሩንም በሶስተኛነት ፈጽማለች። አትሌት መስተዋት ቱፋና አትሌት ትርፌ ጸጋዬ 5ኛና 6ኛ ሆነው ፈጽመዋል። በወንዶች ከኢትዮጵያ በኩል ከቀዳሚዎቹ 10 አትሌቶች ውስጥ የተመዘገበ የለም። ጥላሁን ረጋሳ 11ኛ ሆኖ የፈጸመበት የተሻለ ደረጃ ነው። በዘንድሮ ዓመታዊ የግማሽ ማራቶን ውድድር ከ47 ሀገሮች የተወጣጡ 407 አትሌቶች መሳተፋቸው ታውቋል። በሌላ አትሌቲክስ ዜና የቤጂንግ ኦሎምፒክ ሻምፒዮን ኬንያዊ ሳሙኤል ዋንጅሩ በቺካጎ ማራቶን ትናንት አሸንፏል። አትሌቱ የስፍራውን ጊዜ በማሻሻሉ $100,000 በአሸናፊነቱ ደግሞ $75,000 በጠቅላላው $175,000 ተሸላሚ ሆኗል። ሳሙኤል ዋንጅሩ ያስመዘገበው 2:05:41 የዓመቱ ሁለተኛ ፈጣን ሰዓት ነው። ዋንጅሩን ተከትሎ ሁለተኛ የወጣው ሞሮኳዊ አብዱረሺድ ጉሞሪ ሲሆን በሴቶች የሪሱያ አትሌት ሊድቪያ ሻከሮቭ አሸናፊ ሆናለች። ወደ መጨረሻው የእግር ኳስ ዜና ደርሻለሁ። ከአስር ወራት በኋላ ደቡብ አፍሪካ በምታዘጋጀው 19ኛው የዓለም እግር ኳስ ዋንጫ ላይ ለመሳተፍ እስካሁን የ18 ሀገሮች ብሔራዊ ቡድኖች ማለፋቸውን አረጋግጠዋል። በቀጣይ ወር የጥሎ ማለፉ ውድድር ቀሪዎቹ ኃላፊዎቹ ሀገሮች ይታወቃሉ። ትናንትናና ከትናንት በስቲያ በተደረጉ የዓለም ዋንጫ ማጣሪያዎች ከአፍሪካ ማላዊና ኮትዲቯር 1-1 ባቻ ውጤት ተለያይተዋል። ኮትዲቯር ቀደም ሲል ባሰባሰበችው ነጥብ ለዓለም ዋንጫ ማለፏን አረጋግጣለች። ለዓለም ዋንጫ ማለፏን ቀድማ ያረጋገጠችው ደግሞ ጋና ቤኒንን 1-0 ረታታለች። በምድብ አንድ ካሜሩን ቶጎን 3-0 ሸኝታለች። ቱኒዚያ ኬንያን፣ ናይጄሪያ ሞዛምቢክን በተመሳሳይ 1-0 አሸንፈዋል። ምድቡን ቱኒዚያ በ11 ነጥብ፣ ናይጄሪያ በ9 ነጥብ ተከታትለዋል። አልጄሪያ ሩዋንዳን 3-1 በመርታቷ ምድቧን በ13 ነጥብ ትመራለች። የአፍሪካ ሻምፒዮን ግብጽ እስካሁን ባለው የዓለም ዋንጫ ታሪኳ የተሳትፎ ባህሏ ደካማ ሆኖ ቆይቷል። ወደ ሉሳካ ተጉዛም 1-0 በማሸነፍ በ10 ነጥብ የምድቧ ሁለተኛ ሆና ተስፋዋን አለምልማለች። በቀጣይ ጨዋታ ግብጽ በሀገሯ አልጄሪያን ታስተናግዳለች። 13 ነጥብ ያላትን አልጄሪያን በሶስት ግብ ካላሸነፈች የግብጽ የማለፍ እድል ያከትማል ማለት ነው። የአልጄሪያ ቡድንም የጨበጠውን እድል አሳልፎ እንደማይሰጥ ከወዲሁ እየተናገረ ነው። በአውሮፓ ማጣሪያዎች ጣሊያን፣ እንግሊዝ፣ ስፔን፣ ጀርመን፣ ዴንማርክና ሰርቢያ ማለፋቸውን አረጋግጠዋል። ደቡብ አፍሪካ የዓለም ዋንጫ ማለፏን አስቀድማ ያረጋገጠችው እንግሊዝ በዩክሬን 1-0 ተሸንፋለች። ከ9ኙ ምድብ የአውሮፓ ሀገራት የተሻለ ነጥብ ያላቸው በጣ ተደልድለው በጥሎ ማለፍ ጨዋታ የማለፍና አለማለፋቸው ዕጣ ፈንታ ይለይለታል። በመሆኑም ፈረንሳይና ሩሲያ ከየምድባቸው ሁለተኛ በመሆናቸው በቀጣይ የሚያደርጉት የጥሎ ማለፍ ጨዋታ የማለፍ እድላቸው ምን ሊሆን እንደሚችል መጠበቅ ግድ ሆኖባቸዋል። ለአሜሪካ ድምጽ ሬዲዮ ገዛኸኝ ጽዮን መስቀል ከአዲስ አበባ።
እናመሰግናለን ገዛኸኝ። ቀጣዩ የአፍሪካ ነክ ርዕሶች ይሆናል።
የኢትዮጵያ ንጉሠ ነገሥት የነበሩት አጼ ዮሐንስ አራተኛ በመተማ ሕይወታቸውን የሰጡበት 120ኛ ዓመት መሠረት በማድረግ በመቀሌ ሐውልት ለማቆም መሠረተ ድንጋይ መጣሉ ይታወቃል። የአጼ ዮሐንስና የሌሎች ኢትዮጵያን ጀግኖች መስዋዕትነት በየዓመቱ እንዲታሰብ፣ የጀግኖቹ ቅሪተ አካሎችም እንዲመለሱ፣ ቅርሳ ቅርስ በቤተ መዘክር እንዲሰባሰቡም ጥረት እየተደረገ መሆኑን ባለፈው ሰኞ አቶ ተኬ ገብረመድንና አቶ ሙሉወርቅ ኪዳነ ማርያም እንዳስረዱን ይታወሳል። አቶ ሙሉወርቅ በመቀሌ የሚገኘው ሼባ ዩኒቨርሲቲ ኮሌጅ ፕሬዝዳንት ናቸው። አቶ ተኬ ገብረመድን ደግሞ የአጼ ዮሐንስ አራተኛን ታሪክ ለማስተዋወስና ቅሪታ አካላቸውን ለማስመለስ የተቋቋመ የአጼ ዮሐንስ ፕሮሞሽን አገልግሎት የተባለው ተቋም መስራችና ቃል አቀባይ ናቸው።
አቶ ተኬንና አቶ ሙሉ ወርቅን ያነጋገራችሁ የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳህዬ ናት። በዛሬው ዝግጅታችን የቅንብሩን ሶስተኛና የመጨረሻ ክፍል ስናቀርብ የባህር ምላሽ ገዥና የኢትዮጵያ ጠቅላይ የጦር አዛዥ የነበሩት ራስ አሉላ አባነጋን ታሪክ ከአጼ ዮሐንስ ታሪክ ጋር የተሳሰረ በመሆኑ ስለሳቸውስ የታሰበ ነገር አለ የሚለውን ጥያቄ አቶ ተኬ የብዙ ኢትዮጵያውያን ጀግኖች ታሪክም አብሮ እንደሚታሰብ በመግለጽ ይጀምራሉ።
በእኛ በኩል የአጼ ዮሐንስ መስዋዕት ሲታሰብ የብዙ ጀግኖች ኢትዮጵያውያን ታሪክ ይታሰባል አብሮ የአጼ ዮሐንስና የራስ አሉላ የአፍሪካ ጀነራል እስከመባል የደረሱት ጀግና መሪ ፖለቲከኛና አስተዋይ የነበሩ ናቸው። ስለዚህ የአጼ ዮሐንስ መሪነትም የአሉላም ተነጣጥሎ የሚታይ አይደለም። የራስ አሉላ ታሪክም የሌሎች ጀግኖች ታሪኮችም አብሮ እንደሚነሳ ነው። ስለዚህ የአጼ ዮሐንስ መታሰቢያ ሐውልት መቆም ለምሳሌ የመተማ ሰማዕታት የሚዘከሩበት ስለሆነ ራስ አሉላም ደግሞ ለየት ያለና ጠንካራም ታሪክም ስላላቸው ከዛ ጋር ከአጼ ዮሐንስ ተነጣጥሎ የማይታዩም ስለሆነ ለሳቸውም ያው የተሰራ ነገር አለ። ለምሳሌ መቀሌ ኤርፖርት ላይ ራስ አሉላ አባ ነጋ ኤርፖርት ነው የሚባለው፣ ግን እዛ ያለው ትንሽ መስተካከል ያለበት ነገር አለ። እሱን በደንብ እንዲስተካከልና ሐውልታቸው በጥሩ ሁኔታ እንዲሰራ አብሮ የተነሳ ጉዳይ ነው። እንደ ታሪክ ሰሪነታቸው የሚመጥን እውነት የሆነ ታሪክ ተጽፎ በመጽሐፍ ደረጃን ለማዘጋጀትም ጥረት እያደረግን ነው በእኛ በኩል።
አቶ ምልወርቅ፣
የዮሐንስን ሰራዊት ስንል የአንድ አካባቢ ህዝብ ማለታችን ብቻ አይደለም። ዮሐንስ ወደ መተማ ይዘውት የዘመቱት ጦር እስከ 150 ሺህ ይደርሳል። ስለዚህ ያ 150 ሺህ ጦር ከትግራይ ብቻ ይወጣጣል ነበረ። ለምሳሌ ንጉስ ሚካኤል በዛን ጊዜ ራስ ይባሉ የነበሩት ወደ 30 ሺህ ጦር ይዘው ከወሎ የዘመቱ ናቸው። ንጉስ ተክለ ሃይማኖት ከጎጃም እንደዚሁ ከፍተኛ ጦር አዝምተዋል። ከጎንደርም አካባቢ እንደዚሁ ከፍተኛ ጦር ያዘመቱ መላውን ሰሜን ኢትዮጵያን በሙሉ አካተው የሄዱ ናቸው። ስለዚህ ይህንን ሁሉ ነው መዘከር ያለበት። ምናልባት ሐውልቱ ይህ አይነት ይሆናል ብሎ ለመናገር አሁን ያስቸግራል። አርኪቴክቶች በኮሚቴነት የሚቆሙበትና ታሪኩን የሚያንጸባርቁበት አይነት ተደርጎ እንዲሰራ ነው አንዱ ሀሳብ ያለው። ስለዚህ በመሪነታቸው በከፍተኛ የመዋጋት ችሎታቸውና ቆራጥ የሆነ አቋም ይዘው ጸረ ቅኝ ገዥነትን በመምራታቸው አጼ ዮሐንስ ሊከበሩ ይገባል። ግን ብቻቸውን አላደረጉት። ብቻቸውን አምኖ የተከተለ ብዙ ህዝብ አለ። ከጎጃም፣ ከወሎ፣ ከጎንደር፣ ከትግራይና አሁን ኤርትራ ከሚባለው የሐማሴን አካባቢ በሙሉ የተውጣጣ ነው እንጂ 150 ሺህ ጦር ከዛን ጊዜ በነበረው ትግራይ ህዝብ ቁጥር ይወጣል ተብሎ የሚታሰብም አይደለም። ይህንን ሁሉ አስተባብረው ነው የተዋጉት። ንጉስ ተክለ ሃይማኖትም ቀደም ሲል ከማህዲስ ተሽ ጋር ብቻቸውን ተዋግተዋል። እና እነዚህ ከፍተኛ ግብግቦችና ጦርነቶች የተካሄዱባቸው የጸረ ቅኝ አገዛዝ ኢትዮጵያ ምናልባት እንደ አገር እንድትቆይ ያደረጉበት የአባይን መነሻ እንቆጣጠራለን ብለው ግብጾች በሚመጡበት ጊዜ ያኔ እንደዛ ባይደረግ ኖሮ አሁን ምን አይነት ምስል ይኖራት ነበር የሚል ሁሉ ልንጠይቅ የሚያስችለን ነው። ስለዚህ እነዚህ ሁሉ ነገሮች ሊዘከሩ የሚያስችላቸውን አይነት ሐውልት ነው መሆን ያለበት። ራስ አሉላን በሚመለከት ራስ አሉላ ታላቅ ጀግና መሪ ናቸው። በእርግጥ ነገር ግን ራስ አሉላ ብቻቸውን አይደሉም። በአንድ መንግስትም ስር ናቸው። መሬቱ የንጉስ ነው፣ ካለቀቃችሁ ዋጋለሁ የሚሉም የነበሩ ናቸው። ይህ የኢትዮጵያ ግዛት ነው፣ እናንተ እዚህ መጣችሁ ልትኖር አትችሉ የሚል ከፍተኛ ግብግቦች ያካሄዱትና የመረብ ምላሽ ገዢዎች የሚባሉበት የነበረ ጊዜም ነው። በዛን ጊዜ የነበረው ሰራዊታቸውም የተውጣጣው አሁን ኤርትራ ከምንለው አካባቢ ነው በአብዛኛው የነበረው። ስለዚህም ይህንን ሁሉ የሚያንጸባርቅና የነበሩት ጀግኖች እሳቸው ብቻ አይደሉም። ራስ አሉላ ነጥረው ወጥተዋል፣ በከፍተኛ ደረጃ ይታወቃሉ። ራስ ሀወትም እንደዚሁ ከፍተኛ ጀግና ናቸው። ራስ ኃይለማርያምም እንደዚሁ ከፍተኛ ጀግና ናቸው። ንጉሥ ተክለ ሃይማኖትም ጀግና ናቸው። ራስ ሚካኤል፣ ንጉስ ሚካኤል በኋላ እንደዚህ እነዚህ ሁሉ አያሌ አባቶቻችን የከፈሉት መስዋዕትነት ነው የምንለው። ስለዚህ ይህንን ለማንጸባረቅ የሚያስችል ሁኔታም ይፈጠራል የሚል እምነት ነው ያለኝ። አሁን የሚሰራው ሐውልት ሌላ ጊዜ የሚፈርስና የሚተካ ሳይሆን ልጆቻችን፣ የልጅ ልጆቻችን፣ ኢትዮጵያውያን በሙሉ ሊማሩበት የሚችሉ ነገር ለመስራት ነው። ምን አይነት ሐውልት መስራት አለበት? በአንድ ንጉስ ዙሪያ ብቻ ጥምጥ ነው ሌሎቹን እንዳልነበሩ የሚያደርግ መሆን የለበትም የሚል ሀሳብ ነው ያለ። የክልሉ መንግስትና የከተማ አስተዳደር እያሰቡበት እንዳሉ ነው ኮሚኒኬት የምናደርገው።
አቶ ትኬ በዚህ ላይ የሚሉት ነገር ካለ መልካም፣ ከሌለ ግን እንድናገባድድ ነው። እንግዲህ
አንደኛም በተለይ ለታሪክ ምሁራን፣ ሌሎችም የሚመለከታቸው የመንግስት አካላት፣ ህዝቡ ራሱ እኛ በምናደርገው እንቅስቃሴ ይሄ ሐውልት ለመስራት ሁሉንም ህብረተሰብ ተሳታፊ እንዲሆን የኢትዮጵያ አርበኞች የኢትዮጵያ ጀግኖች የሚከበሩበት የሰማዕታት ሐውልት በትክክል እንዲቆምላቸው፣ ታሪክ ጸሐፊዎቹም ታሪኩን በደንብ በመመርመር ብዙ ብዙ ስራዎች መስራት እንዳለባቸውና እንደሚተበቅባቸው ያሳያል። አሁን ያለ ትውልድ ይሄንን ነገር አሁን ለተጀመሩ ስራዎቻችን ውጤት እንዲኖራቸው የህዝቡና የመንግስት ትብብር ያስፈልጋል። ጥሪያችን እናስተላልፈውም በተለይ ማስተባበር ለሚችል የመንግስት አካል ይህንን ድጋፍ እንዲያደርግልን ነው ጥሪ የምናቀርበው። በውጭ ሀገርም የሚገኙ ኢትዮጵያውያን ድጋፍ እንዲያደርጉና እኛንም ማግኘት የሚችሉ ሰዎችም በእናንተ በኩል የሚያገኙን ይመስለናል። አብረን ተባብረን ይህንን አላማችንን ከግብ እናደርሳለን የሚል እምነት አለን።
እሺ፣ እንግዲህ አቶ ተኬ ገብረ መድህን፣ አቶ ሙሉወርቅ ኪዳነ ማርያም ለሰጣችሁኝ ማብራሪያ በጣም አመሰግናለሁ።
እግዚአብሔር ይስጥልን። አመሰግናለን።
አድማጮች የምትከታተሉት ከአሜሪካ ድምጽ ሬዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በአጭር ሞገድ በ22ና በ25 ሜትር ባንዶች እንገኛለን። አሁን ከምሽቱ 3 ሰዓት ከ45 ሆኗል። የመጨረሻው ቅንብር ጤና ይሆናል። አዘጋጁ ሰለሞን አባተ ነው።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ በዛሬው የጤና ፕሮግራም ጥቂት ጤና ቀመስ ዜና እንዲሁም ዝርዝር ያሉ የዓለም የጤና ጉዳዮችን ያካተተ ዝግጅት ይዣለሁ። ኬንያ ውስጥ ገዳዩን የወባ ወረርሽኝ ለመዋጋት የዩናይትድ ስቴትስ መንግሥት የ200 ሚሊዮን ሺሊንግ ልገሳ ማድረጉን ትናንት ማሳወቁን ዘ ዴይሊ ኔሽን ጋዜጣ ዘግቧል። ይህ ወባን በመከላከልና በመቆጣጠር ላይ ለሚሰሩ ሁለት ድርጅቶች የተሰጠ ድጋፍ ዩናይትድ ስቴትስ በስድስት የአፍሪካ ሀገሮች ለሰባት ድርጅቶች ለመስጠት ያቀደችው የ10.5 ሚሊዮን ዶላር ልገዛ አካል መሆኑ ታውቋል። አፍሪካ ውስጥ ከወባ ጋር በተያያዘ ሕፃናትን ቤት ውስጥ ማከም ወይም ማስታመም ብዙ እንደማይረዳ ዛሬ የወጣ አንድ ጥናት ሪፖርት አመለከተ። አሶሺየትድ ፕሬስ ላንሴት የተሰኘውን የሕክምና መጽሔት ጠቅሶ ዛሬ ከለንደን ባሰራጨው ዘገባ የአፍሪካ ወላጆች ሕፃን ልጆቻቸው ትኩሳት ባጋጠማቸው ጊዜ እንዲያውጧቸው መድኃኒት ታድሏቸዋል። ይሁን እንጂ ትኩሳት የሚከሰተው በአብዛኛው በወባ ምክንያት ባለመሆኑ በተለይ በአፍሪካ ከተሞች የሚኖሩ ወላጆች ልጆቻቸውን ወደ ሕክምና ተቋማት ቢወስዱ እንደሚመረጥ ጥናቱ ይመክራል። ወደ 100 የሚሆኑ በማደግ ላይ ያሉ ሀገሮች የገዳዩ ስዋይን ፍሉ ክትባት ልገሳ እንደሚደርሳቸው የዓለም የጤና ድርጅት አስታውቋል። H1N1 ቫይረስ ባስከተለው ስዋይን ኢንፍሉዌንዛ ሳቢያ እስካሁን በመላው ዓለም የ4500 ሰዎች ሕይወት አልፏል። ለስድስት ወራት ተካሂዶ ተስፋ አስገኝቷል የተባለው በቅርቡ ይፋ የተደረገው የኤችአይቪ ክትባት ውጤታማነት ሰሞኑን እንደገና ጥያቄ ውስጥ ገብቷል። በሳይንስ መጽሔት ዌብሳይትና በዋል ስትሪት ጆርናል ላይ በወጡ ሁለት ጽሑፎች ላይ እንደተመለከተው ለኤድስ ተመራማሪዎች በምስጢር የተሰጡ ማብራሪያዎች የክትባቱ ውጤታማነት ቀደም ሲል የተነገረውን ያህል የሚያስፈነድቅ አይደለም ተብሏል። በማደግ ላይ ባሉ ሀገሮች ውስጥ ከሚኖሩ ኤችአይቪ በደማቸው ውስጥ የሚገኝ ሰዎች 42 ከመቶ የሚሆኑት ሕክምና እያገኙ መሆኑን የመንግስታቱ ድርጅት አስታውቋል። በመጨረሻም ዝነኛዋ ተዋናይት ኤሊዛቤት ቴይለር የተሳካ የልብ ቀዶ ሕክምና ማድረጓን ባለፈው ሳምንት አጋማሽ አስታውቃለች። አሁን ገና ከእሽጉ የወጣ አዲስ ትርታ እንዳለኝ ይሰማኛል ብላለች ሊዝ ቴይለር። የስቴትሱ ፕሬዚደንት ባራክ ኦባማ የያዙት የጤና ማሻሻያ እቅዳቸው ከዕለት ወደ ዕለት ወደ አሸናፊነት እየዘለቀ የፖለቲካ መስመሮችን ሰብሮ እያለፈ መሆኑን ገለጹ። ሚስተር ኦባማ በሳምንታዊው የሬዲዮና የኢንተርኔት መልእክታቸው ነው ወራት ካስቆጠረው ብርቱ ግብግብ በኋላ አሁን ተስፋ ሰጪ አዝማሚያ ማየታቸውን የተናገሩት።
The approach that is emerging includes the best ideas from Republicans and Democrats and people across the political spectrum. In fact, what's remarkable is not that we've had a spirited debate about
ሀሳቦች ከሪፐብሊካኑም ከዲሞክራቶቹም እንዲሁም ከመላው የፖለቲካ አምባ እጅግ የተሻሉት የሆኑ ነው። በርግጥ ትኩረት ሊሰጠው የሚገባው የተጋጋሉት ክርክሮች ሳይሆኑ መጨረሻ ላይ የደረስንበት ልዩና ድንቅ ውጤት ነው።
በመላይቱ ዩናይትድ ስቴትስ 62,000 የሚሆኑ ሰዎች እጅግ ብርቱ በሆነ የኩላሊት መታወክ እየተሰቃዩ ነው። ታዲያ ዛሬ ለማን እንደሚለግሱ እንኳ የማያውቁ ቸር ለጋሽ የተባሉ በጎ ፈቃደኞች የአካሎቻቸውን ክፍሎች ለሌሎች ይሰጣሉ። ዳሪል ዩሊች ለአንድ የማያውቁት መምተኛ አንድ ኩላሊታቸውን ሊለግሱ ከባለቤታቸው ጋር አሁን ከአይዋ ተነስተው ኒውዮርክ ድረስ ተጉዘው ገብተዋል።
For me, whenever you give us something, things come back to you tenfold. It's like giving birth to a child.
ለኔ አንተ የራስህን አንድ ነገር ስትሰጥ 10 እጥፍ ሆኖ ይመለስልሃል። የመወለድ ያህል እኮ ነው። እኔ ግን እንደ አዲስ እየተወለድኩ ሳይሆን ለአንድ ሰው ህይወቱ የተሻለ እንድትሆን እያደረኩ ነው። ይህ ደግሞ ጥርት ያለ ንጹህ ነገር ነው።
በደቡብ ሱዳን ኢቦላ ቫይረስ ሊከሰት ይችላል ይላሉ ነው ሳይንቲስቶቹ። ለዚህም ምርመራና ፍተሻ ጀምረዋል። የደቡብ ሱዳን መንግስትም ከማዕከል ርቃ በመትገኘውና ብዙም ባለማቸው ምዕራባዊቱ ባህር አልጋዛል ክልል ሳይንቲስቶቹ ከያዙት ጥድፊያ ጋር እየተባበረ ነው። የዓለም የጤና ድርጅት ዛሬ ከጄኔቫ የመላሽ መምሪያው በሰጠው መግለጫ በዚህ ወር መጀመሪያ አካባቢ ከደቡብ ሱዳን ሄሞራጂክ ፊቨር በመባል የሚታወቀው ትኩሳት መከሰቱን የሚናገሩ ሪፖርቶች እየደረሱት መሆኑን አስታውቋል። በሪፖርቶቹ ላይ እንደተጠቀሰው በኪትኪት ቀበሌ በባህር አልጋዛል ክልል ተሰማርተው ከነበሩ የሱዳን ህዝብ ንጻ አውጪ ጦር ወታደሮች 6ቱ አፍንጫቸው የደማና ደም ያስመለሳቸው ለህክምና መላካቸውን የጤና ጥበቃ ሚኒስቴሩ አስታውቋል። ባለፈው ሐሙስ ደግሞ በባህር አልጋዛል 20 ወታደሮችና የ3ቱ ሚስቶች ኢቦላ ሊሆን ይችላል ባሉት ችግር ምክንያት መሞታቸውን አንድ የኤስፒኤልኤ ቃል አቀባይ ለሮይተርስ ተናግረዋል። የዓለም የጤና ድርጅት የዓለም አቀፍ ማስጠንቀቂያና መላሽ መምሪያ መሪ ሳይንቲስት ዶክተር ፒየር ፎርሜንትሊ ለአሜሪካ ድምጽ ሲናገሩ ምንም እንኳን ምልክቶቹ የኢቦላ ቢሆኑም የትኛው ሄሞራጂክ ቫይረስ የኪትኪቶቹን ወታደሮችና ሚስቶቻቸውን እንደገደላቸው ማጥናትና መለየት እንዳለባቸው አመልክተዋል።
From the information that we have, and we have really very limited information, we cannot rule out a long list of possible diseases.
እስካሁን ካሉን የተወሰኑ መረጃዎች የተከሰቱት ከብዙ የበሽታ አይነቶች መካከል ሊሆኑ ይችላሉ። ኪትኪትን መፈተሽ አለብን። አሁን በአካባቢው ብዙ ዝናብ መኖሩ ራሱ ችግር ነው። መንገዶቹ እጅግ መጥፎ ናቸው። እነዚህን ጭምጭምታዎች ለመፈተሽ ሄሊኮፕተር ያስፈልገናል።
በደቡብ ሱዳን የመጨረሻው የኢቦላ ወረርሽኝ የተከሰተው የዛሬ 5 ዓመት ነበር። እናም ይህ ገዳይና በመላው ዓለም የተፈራ ወረርሽኝ በቁጥጥር ስር ከመዋሉ በፊት በአንድ ወር ውስጥ 7 ሰዎችን ገድሎ በሌሎች 17 ሰዎች ላይ ደግሞ ተዛምቶ ነበር። ክብራትና ክብራን የዛሬ የጤና ፕሮግራም በዚህ አበቃ። እስከ ሳምንት በጤና ክረሙ።
ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። 4 ሰዓት ሆኖ የማጠቃለያ ዜናዎቹን እስክናሰማ ባሉን ደቂቃዎች ሙዚቃን ጋብዝ። ተዝታ በሳምንቱ መጨረሻ አንድ የገቢ ማሰባሰቢያ ላይ ተገኝተሽ ነበርና ከዛ ገስተሽው የመጣሽው አንድ ሲዲ አለ።
አዎ የሙኒት
የምትዩ ነገር አለ ስለ ሙዚቃው ወይስ ስለ ገቢ ማሰባሰቢያው?
የገቢ ማሰባሰቢያው የሚገርምህ ነው። Girls Got to Run የሚል አንዲት አሜሪካዊት ሴት ፓት የተባሉ አሜሪካዊት ሴት ኢትዮጵያ ውስጥ ልጃገረዶች ተማሪ ቤት የሚሄዱ ልጆች ሩጫ መሮጥ እየፈለጉ ጫማ እንደማይኖራቸው በዛም ምክንያት መሮጥ እንደማይችሉ ትምርታቸውንም እንደሚያቋርጡ ካጠቃላይ ኢትዮጵያ ውስጥ ካሉት ሯጮች ደግሞ ገሚስ የሚሆኑ ልጃገረዶች እንደሆኑ ካሁን ቀደም ዋሽንግተን ፖስት ላይ አንድ ጽሑፍ አንብበው በራሳቸው ተነሳሽነት ለኢትዮጵያውያት ሴቶች ልጆች ለጫማ መግዣ
የመሮጫ ጫማ ማለት ነው። የመሮጫ ጫማ በጣም ውድ ነው። እዚህ ሀገር ራሱ ዋጋው ከ50 እስከ 100 ዶላር ይደርሳልና
እሳቸው 50 ዶላር ነው መገዛው አሉ።
አዎ እነኛን ጫማዎች ሰብስበው ወደ ሀገር ቤት መላኩ እንግዲህ እነዚህ ልጆች ደግሞ ባጭር ጊዜ ውስጥ ነው ለውጥ የሚያመጡት። ትምርታቸውን ይማራሉ፣ ሩጫ ይሮጣሉ። በጣም ጥሩ ስራ ነው። እንደዚህ ያሉ ሌሎች ስራዎችም የሚሰሩ አንድ ካርል ክሪስተድ የሚባል ካናዳዊም አለ። እንደዚህ ጫማዎች እየሰባሰበ በቆጂ የተለያዩ አፍሪካ ሀገሮች 5 ሀገሮች ይልካልና እንዲያውም ባለፈው ኦሎምፒክ ላይ 5 አትሌቶች ተሳትፈዋል። እንደዚህ አድርጎ ከልጅነት ያሳደጋቸው እና በጣም
ወደፊት እንደምታቀርባቸው እንደው እኚህን ሴትዮ ጠይቄያለሁ። መስታወት ላይ
እናቀርባለን። ወደ ሙዚቃችን ስናልፍ ሙኒት ነው ያልሽኝ?
ሙኒት ነች። እሷም በበጎ ፈቃደኝነት ነው ተገኝታ ህዝቡን ያዝናናችው። ካሁን በፊት በቪኦኤ ላይ ቀርባለች መሰለኝ፣ አሉላ አቅርቧታል። ድንቅ ድንቅ ሙዚቀኛ ነች።
እንስማ።
What's mine is yours, what's yours is for me. We used to play out in the streets, silly little games that were so sweet, like Pepsi. Neighbors cared like parents did, and I remember all those things. Now those days back in my come back to me now, saying la da 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 di da, la da 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 now. If you like it, you can sing it. La da 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 di da, la da 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 da. One more time, right? They sound so good. La da 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 di da, la da da da.
Georgie's almost always won. And I remember about Bata's fight. Is that about Chenaga Ferry with Sakanacha Wata? I remember these are my tunes to tell you. Tunes to tell you what I need. Tunes to tell you.
ሄኖክ እንደሰማኸው እንግዲህ ስለ ትዝታዎቿ ነው
ከየቦታው አባባ ተስፋዬ ማልቀሩ ሙኒትና ዮርግ ናቸው። አሁን አራት ሰዓት እስኪሆኑ በቀሩን ጊዜያቶች ደግሞ የማጠቃለያ ዜናዎቹን እናሰማለን።
የሩዋንዳ ፕሬዝዳንት ፖል ካጋሜ የምዕራብ አገሮች ኩባንያዎች የአፍሪካን አህጉር በመርዛማ ቆሻሻ ሲበክሉ ቻይና እያለማች ነው በማለት ለቤጂንግ ድጋፋቸውን አሰሙ።
የሱዳን ፍርድ ቤት አንድ የዩናይትድ ስቴትስ ዲፕሎማትና ሹፌራቸውን የገደሉ አራት የአገሪቱ ዜጎች ላይ የሞት ቅጣቱን አጽድቋል።
ውጥረት በሰፈነበት የፓኪስታን ስዋት ሸለቆ አቅራቢያ በደረሰ ያጥፍቶ ጠፊ ጥቃት 41 ሰዎች እንደሞቱና 45 ሌሎች እንደቆሰሉ የአገሪቱ ፖሊሶች አስታውቀዋል።
የጊኒ መዲና ኮናክሪ በቅርቡ በመንግስት ወታደሮች ለተገደሉት የተቃዋሚ ሰልፈኞች ሐዘን በተጠራው የሥራ ማቆም አድማ ተሽመድምዳለች።
የማደጋስካር ጠቅላይ ሚኒስትር በፕሬዝዳንቱ ከተተኩ ከአንድ ቀን በኋላ ስልጣኑን አለቀም ስላሉ የአገሪቱ አድግሪቱ አዲስ ችግር ገጥሟታል ተባለ። ለቪኦኤ የእንግሊዘኛው ቋንቋ አገልግሎት ትላንት እሁድ በሰጡት ቃለ ምልልስ ሞጆራንዲፎ ህጋዊ የማደጋስካር ጠቅላይ ሚኒስትር እኔ ነኝ ብለዋል።
በመራባዊ ቻይና በጂንጃንግ ክልል የሚገኝ ፍርድ ቤት የ200 ሰዎች ህይወት ሰለባ የሆነውን ያለፈው ሐምሌ ወር የጎሳ ግጭት በመቀስቀስ የ6 ዊጋር ጎሳ አባላት ላይ የሞት ቅጣት በይኗል።
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራልን ኦታቸር ነው ነበር።
የቴክኒክ መሐንዲሱ ኬልቪን ፍላወርስ ነው። በለቱ ስርጭት አዘጋጅ ሱራፌል ፋንታይና በሌሎች ባልደረቦቻችን ስም የምንሰናበታችሁ ሄኖክ ሰማግዜርና
ትዝታ በላቸውንን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል
ሰላም ደሩ
ደና ደሩ።
Thank you.
ተካይዱ ሬድዮ ድምፂ ኣሜሪካ ኩሉ ሻዕምሸት ካብ ሰኒ ክሳብ ዓርቢ ካብ ሰዓት 4 ክሳብ 4 ፈረቓን ወይ ድማ ካብ ሰዓት 10 ክሳብ 10 ፈረቓን ብ22 ብ25 ሜትር ባንድ ዝመሓላለፍ መደብ ቋንቋ ትግርኛ ሕዚ ጀሚሩ